የህወሓት ኃይሎች ወደ አማራ ክልል ዘልቀው መግባታቸውን ተከትሎ ቁጥሩ ከ400,000 በላይ የሚደርስ ህዝብ ተፈናቅሎ ወደ ሰሜን ሸዋ መምጣቱን የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ገለጠ። ለተፈናቃዮች የዕለት ምግብ እርዳታ ለማድረስ ጥረቶች ቢደረጉም ቁጥራቸው በየጊዜው በመጨመሩ ተጽዕኖ አሳድረዋል ሲል ጽሕፈት ቤቱ ተናግሯል። ተፈናቃዮቹ በበኩላቸው የህወሓት ኃይሎች በተቆጣጠሯቸው አካባቢዎች ከፍተኛ የኑሮ ውድነት መከሰቱን በማውሳት ጥለዋቸው የመጡት ቤተሰቦቻቸው ጉዳይም እንደሚያሳስባቸው ተናግረዋል። መስፍን አራጌ ነው የተከታተለው።
የዘጠኝ ወር እርግዝናቸውን አጠናቀው የሞለጃ ቀናቸውን እየተጠባበቁ የሚገኙትና ስማቸውን ከመጥቀስ የተቆጠቡት ተፈናቃይ ወደ ደብረ ብርሃን ለመድረስ ከስድስት ቀናት በላይ ፈታኝና አድካሚ ጉዞ ማድረጋቸውን ጠቅሰዋል።
ከደሴ ሲመጣ ጀሜ ድረስ በእግሬ ነው የመጣሁት። ከጀሜ በኋላ ነው አንድ ለምኜ መኪና አግኝቼ ተሳፍሬ ወደ ሀርቡ የመጣሁት። ሁለት ቀን ሀርቡ ላይ አደርኩኝ። ከዛ ወደ ከሚሴ መጣሁኝ በባጃጅ። እንደገና ከከሚሴ ተመልሼ ወደ መኮ የሚባል ሀገር ሄድኩኝ። ሁለት ልጆች ሳሊ ባለቤቴ ጋር ሆኜ ማለት ነው። ለወልድ ያው ቀናቶች ናቸው አሁን የቀሩኝ። ከዛ መኮይ ድረስ መጥቼ ከመኮይ እንደገና መሀል ሜዳ የሚባል ሀገር አለ። በአይሱዚ ተጭኜ ነው ወደ መሀል ሜዳ የመጣሁት። መሀል ሜዳ አንድ ቀን አደርኩ። ከመሀል ሜዳ እንደገና ወደ ደብረ ብርሃን በአይሱዚ ነው የመጣሁት። ደሴ ብቆይ ያው ሕክምና የማገኘት እድሌ ያው በጣም አነስተኛ ነው በማለት ነው ለቅቄ የመጣሁት። ብቻ ተመስገን እዚህ ደርሻለሁ።
ከደሴ ከተማ ተፈናቅሎ በደብረ ብርሃን ደብረ ይባ ትምህርት ቤት ውስጥ ተጠልሎ እንደሚኖር የተናገረው እና የስሙን መገለጽ ያልተስማማው ሌላው ተፈናቃይ ወደ ደብረ ብርሃን ለመድረስ ከ40 ኪሎ ሜትር በላይ በእግሬ ለመጓዝ ተገድጃለሁ ይላል። የህወሓት ኃይሎች በአማራ ክልል የተለያዩ አካባቢዎች ውስጥ ዘልቀው መግባታቸውን ተከትሎ ከስድስት ዞኖች ተፈናቅለው ወደ ሰሜን ሸዋ የገቡ ከ400,000 በላይ ተፈናቃይ መኖራቸውን የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አበባው መሰለ ለአሜሪካ ድምጽ ሬዲዮ አረጋግጠዋል።
ከዚህ በፊት የነበረን ቁጥር ወደ 218,955 ነበረ። አሁን ባለው ተጨባጭ ሁኔታ የቆላማ አካባቢዎችን ጨምሮ ሰሜን ሸዋ ቆላማ አካባቢዎች ጨምሮ ከዚህም በፊት እንዳልነው የደቡብ ወሎ አለ፣ ሰሜን ወሎ አለ፣ ዋግምራ ዞን አለ፣ የኦሮሞ ብሔረሰብ ዞን አለ፣ ደሴ ከተማ አለ። በዞን ደረጃ ብቻ ካየን ወደ ስድስት ዞኖችን የሚነካካ ተፈናቃዮች ናቸው ያሉት። እነዚህ ተፈናቃዮች እንግዲህ ቁጥራቸው ወደ 441,650 የደረሰበት አግባብ ነው ያለው ማለት ነው።
ተፈናቃዮቹ በዞን ውስጥ በሚገኙ 17 ወረዳዎች ላይ መስፈራቸውን የሚናገሩት ኃላፊው አብዛኛውን ቁጥር የሚይዙት ግን ደብረ ብርሃን አካባቢ ተጠልለው ይገኛሉ ብለዋል።
አሁን ባለው ተጨባጭ ሁኔታ በደብረ ብርሃን ከተማ ብቻ ወደ 10 መጠለያ ጣቢያዎች ደርሰው እነዚህ 10 መጠለያ ጣቢያዎች ላይ ወደ 24,833 የሚደርሱ እናቶችን፣ ሴቶችን፣ አረጋውያንን፣ አካል ጉዳተኞችን ጨምሮ ሁሉንም የማህበረሰብ ክፍሎች ወደ ካምፕ የማስገባት ስራ የተሰራበት አግባብ ነው ያለው። ከዚህ ውጭ ደግሞ በቤት ተከራይተው ሰዎች መጠለያ ጣቢያ ሰጥተው በራሳቸው ከካምፕ ውጭ የሚኖሩ ደግሞ እንደዚሁ በርካታ ማህበረሰብ ክፍሎች አሉ። ይህን ስንደማምረው ወደ 232 የሚደርሰው ደግሞ ብርሃን ከተማና ዙሪያው ላይ ያለ ነው ማለት ነው።
ተፈናቅለው ለመጡት የህብረተሰብ ክፍሎች ከመንግስት፣ ከለጋሽ አካላት እና ከከተማው ማህበረሰብ ምግብና ምግብ ነክ ያልሆኑ ድጋፎች ለመስጠት ሙከራ ቢደረግም በየጊዜው እየጨመረ ከመጣው የተፈናቃዩ ቁጥርና ልዩ ድጋፍ ከሚያስፈልጋቸው ወገኖች ፍላጎት አንጻር የድጋፍ አቅርቦቱ በቂ አለመሆኑን አመልክተዋል። እንደ ኃላፊው መብራሪያ በደብረ ብርሃን አካባቢ ከሰፈሩት ውስጥ 123,157 ሲረዱ፣ ቀሪዎቹ በሌሎች የዞን ወረዳዎች ድጋፍ እያገኙ ነው።
እንግዲህ እነዚህ የማህበረሰብ ክፍሎች አንዳንዶቹ እውነት ለመነጋገር 4-6 መጠለያ ጣቢያዎችን አልፎ ይመጣል። ለምሳሌ ኮረም አካባቢ ይኖር የነበረ ወደ አላማጣ መጥቶ፣ ከአላማጣ ደግሞ ወደ ቆቦ መጥቶ፣ ከቆቦ ወደ ወልዲያ መጥቶ፣ ከወልዲያ ወደ ደሴ መጥቶ፣ ከዛ ወደ ደብረ ብርሃን የመጣው። ስለዚህ በርካታ ቦታዎች ላይ በጣም ብዙ መከራ ያዩ ሰዎች ናቸው። ከሞቀ ቤታቸው የወጡ ሰዎች ናቸው። ስለዚህ ይህን ሊመጥን በሚችል አግባብ ትሪት ለማድረግ ጥረት እያደረግን ያለ ነው። አሁን ባለው ተጨባጭ ሁኔታ ወደ 123,157 ለሚደርሱት ድጋፍ ለማድረግ ጥረት አድርገናል። በተለይ ከካምፕ ውጭ ለሚኖሩት ከአመልድ ጋር በመነጋገር ወደ 98,324 የሚደርሱ እስከ ትናንትና ማታ ድረስ ድጋፍ እንዲደረግላቸው አድርገናል። በካምፕ ውስጥ የሚኖሩ ደግሞ ወደ 24,833 የሚደርሱትን ድጋፍ ያደረግንበት ሁኔታ ነው ያለው። ድጋፉ ምግብ ነክ የሆኑና ምግብ ነክ ያልሆኑ ናቸው። ለምሳሌ ፍራሽ፣ ብርድ ልብስ፣ ምግብ ነክ ከሆኑት ደግሞ የተለያዩ እንትኖችን፣ ዱቄቶችን፣ መኮረኒ፣ ፓስታ፣ እነዚህን ነገሮችን በርካታ ጊዜ ሲነሳ የነበረው ደግሞ የምግብ ማብሰያ ጉዳይ ነበረ። የምግብ ማብሰያ ቁሳቁስ ሰዎችን እንደዚህ ድጋፍ ለማድረግ ጥረት አድርገናል። ግን በተሟላ መልኩ ነው ለማለት አሁንም ይቸግረናል። ምክንያቱም ከፍተኛ እንቅስቃሴዎች አሉ። ከፍተኛ እንቅስቃሴ መኖራቸው የሚያሳይ ካምፕ በየጊዜው እየጨመረ ነው ያለ ነው። በግፍ በሰቆቃ በርካታ ሲቃዎችን አልፈው ህይወታቸው ጠፍቶ የመጡ ከመሆናቸው ጋር በተገናኘ የሚያረካና ከፍ ያለ ስራ ሰርተናል ብለን ባናስብም እንኳን አትሊስት አሁን ባለው ሁኔታ ህይወት ሊያድን የሚችል ስራዎች እየሰራ ነው ያለ ነው።
ተፈናቃዮቹ ከመንግስት ከበጎ አድራጊዎችና ከአካባቢው ማህበረሰብ በሚደረግላቸው ድጋፍ ህይወታቸው መቆየቱን መስክረው የህወሓት ኃይሎች እስካሁን በተቆጣጠሯቸው ደሴና መሰል ከተሞች ከፍተኛ የኑሮ ውድነት መከሰቱን ይናገራሉ። በደሴ ከተማ 5 ሊትር ዘይት 1200 ብር፣ ሻማ 40 ብር፣ ክብሪት 50 ብር፣ አንድ ጀሪካን ውሃ 50 ብር፣ አንድ ጣሳ ጤፍ ከ300 ብር በላይ እየተሸመተ መሆኑን ካልብኮና ወረባቦ ቦቆቅሳ ተራራማ አካባቢዎች ደረሰን ባሉት የስልክ ጥሪ ማረጋገጣቸውን ተፈናቃዮቹ ገልጸዋል። የገንዘብ አቅርቦት በሌለበት ሊደርስ የሚችለው ሰብአዊ ጉዳት ያሳስበናል ይላሉ አስተያየት ሰጪዎቹ።
የምግብ አቀራረቡ እንደገባን አካባቢ የአካባቢ ሰዎች የጎረቤቶች ምናምኖች ያሉ ሰዎች ማለት ነው ብዙ ወጥ እየሰሩ እንጀራ ጋር እያዋጡ ምናምን ነገር አበሉ። በተረፈ ደግሞ ጓደኞቻችን አሉ። በመንግስት በኩል አሁን ይመጣላሉ አነስተኛ እርዳታዎች አሉ። በቂ ሆኖ አይደለም ግን ደግሞ እርዳታ በአግባብ ያለመከፋፈል ነገር እዚህ ላይ ይታያል። ስለአሁን ምሳሌ ብዙ ህብረተሰብ ነው እርዳታ ቦታ ላይ የሚመጣው። አቅመ ደካማ ያለ ሰው ካለ ገልብጦ ይበላበታል፣ ይወስድበታል። ገባ አለ መንግስት ራሱን ከብሎ አያስረክብም እዚህ ቦታ ላይ ኮሚቴና ኮሚቴ የምትለው ደግሞ የራሱን ጥቅም የግሉን ይዞ ፍጦ ይሄድና ለነዛ ሰዎች ስንት ነው የሚሰጣቸው? 1000 ብር፣ 500 ብር ያድ ለሚገባቸው እነሱ ግን ገባ። እናቶች አሉ፣ ልጆች አሉ፣ ብዙ ነፍሰጥሮች አሉ።
ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡት ተፈናቃይ ወይዘሮ በበኩላቸው ለተደረገላቸው ድጋፍ ምስጋናቸውን ገልጸው እርዳታው በተለይ እንደሳቸው የመውለጃ ጊዜያቸው ለደረሰ ነፍሰጥሮች፣ ለህጻናትና ለአዛውንቶች ህይወት ማቆያ እንጂ በቂ የሚባል አለመሆኑን ያስረዳሉ። ከአካባቢው ደጋማነትና ከወቅቱ ቀዝቃዛነት ጋር ተያይዞ ተፈናቃዮቹ ለከፍተኛ ብርድ መዳረጋቸውን የሚናገሩት ሌላው አስተያየት ሰጪ በተለይ በአልባሳት በኩል እጥረት እንዳለም አልደበቁም።
አንድ ብርድ ልብስ ለሁለት ነው የሰጡን፣ ብራሽ አንድ ለሁለት ነው የተሰጠን። ያገዳዳሰም አለ። ከልብስ ደግሞ ጀምሮ የሚመጣው ልብስ ደግሞ በአግባቡ አይሰጣቸውም። እዚህ ይዘረገፍና የሆነ ቦታ ላይ እየመረጠው ልም ተጋሉ ጉልበት ያለ ነው የሚመስለው፣ ቅድም እንዳልኩ እንደ ምግቡ።
ስለዚህ ምን መፍትሄ ይቀመጥ ትላለህ?
አሁን ምሳሌ መርሳ፣ አላማጣ፣ ወልዲያ፣ ቆቦዎች ማለት ነው ጥምረት አላቸው። ከእነሱ ልምድ መውሰድ እንችላለን። በየክፍለ ከተማቸው ሶስት ሰው ይመድቡና ያ ሶስት ሰው ያን እርዳታ ተቀብሎላቸው በአግባቡ ይመጣል። በሱ ኃላፊነት እነሱ ተቀምጠው ይጠብቃሉ።
በእርዳታ አሰጣጥ ሂደቱ የሚስተዋሉ ጉድለቶችን ከተቋቋመው ግብረ ኃይል ጋር በመሆን ለማስተካከል ጥረት እንደሚደረግ የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አረጋግጠዋል። ለዓለም አቀፉ ማህበረሰብ ይድረስ ባሉትን መልእክት በጦርነት ቀጠና ውስጥ ለሚገኙት የአማራ አካባቢዎች የተሰጠው ትኩረት አናሳ መሆኑን ጠቁመው ሰብአዊ ድጋፍ ያለ ገደብ በማድረስ ኃላፊነታቸውን እንዲወጡ ጠይቀዋል።
ሰላማዊ የሆነ እንቅስቃሴ ላይ ያሉ ተፈናቃዮች ለብቻ አይደለም ርብርብ ሊያደርጉ የሚገባው። አሁን ችግር ያለባቸው ቦታዎች ላይ ያ ማለትም የኛ ህዝቦች እየተሰቃዩ ያሉባቸው ቦታዎች አሉ። እነዚህ ቦታዎች የወራሪው ኃይል በአሁኑ ሰዓት እየተንቀሳቀሰባቸው ባሉባቸው ቦታዎች ላይ ጭምር ገብተው ሰብአዊ ድጋፍ ሊያደርጉ ይገባል። ይህንንም ተመልክተናል። ከዚህ በፊት ሌሎች ቦታዎች ላይ ተመልክተናል። ትግራይ ክልል ላይ ተመልክተናል። ስለዚህ አማራ ክልልም ላይ እና በተለይ እነዚህ አፋር ክልል አካባቢ ያሉ ቦታዎች ላይ ይሄ እነዚህ የሰብአዊ ድጋፍ ሰጪዎች ገብተው የራሳቸውን አሻራ ሊያስቀምጡ ይገባል። ሰላማዊ ቦታዎች ላይ የሚያደርጉት እንቅስቃሴ እንደተጠበቀው ነው። እዚህ አካባቢ ላይ ግን ያለው እኔ በመሰረታዊነት አቅጣጫ ሊቀመጥበት ይገባል ብዬ አስባለሁ።
ተፈናቃዮቹ በትምህርት ቤቶች ውስጥ ማረፋቸውን ተከትሎ በሰሜን ሸዋ ዞን የ2014 የመማር ማስተማሩ እንቅስቃሴ አለመጀመሩን ከስፍራው የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጅ።